ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አብሻችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ዘይ መሰናዶ ጀምሯል። ኤደን ገረመው ምሽቱን መሰናዶ በመምራት እንዲሁም ደግሞ ንጉሱ ታምሬ በድምጽ ህንድስና አብረናችሁን ቆያለን። እናንተ ማብራችሁን ታምሹ ዘንድ ባክብሮት እንጋብዛለን። አድማጮቻችን ዛሬም እንግዲህ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያልናቸውን ወደ እናንተ የምናደርሳችሁ የመጀመሪያው ዘገባችን
ከቅርብ ጊዜ ወዲህ በማህበራዊ የትስስር መድረኮች በተለይም ደግሞ በዩቲዩብ እና በቲክቶክ ድረገጾች ተሰርተው በሚቀርቡ የፊልምና አጫጭር ድራማ ይዘቶች ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያ ስነ ምግባርና የማህበረሰብ ሴትን ያልጠበቁ ይዘቶች እንዲበራከቱ አንዱ ምክንያት ስለመሆኑ የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የጥበቡ ባለሙያዎች ያስረዳሉ። በእርግጥ የማህበራዊ መገናኛ ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹ አላለፉም። ሆኖም ግን ሀያሲያን እንዲበራከቱ በማድረግ ተመልካቾች የሚያዩትን ይዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡም አመላክተዋል። አስማማየ ነው የፊልም ባለሙያዎቹን ቤዛ ኃይሉና ሄኖክ አየለን አነጋግሮ ተከታዩን ዘገባ አሰናድቷል።
በዘመናዊ የመረጃና ኮሙኒኬሽን ቴክኖሎጂ አዲስ የብዙሃን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምረዋል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማህበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎችን እንዲሰራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች።
አሁን በትንሽ ብር ፊልም መስራት ዩቲዩብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጽ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ሰሪ ማለት አልችልም፣ በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄዶ ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲን በአጠቃላይ እያወረደው የመጣውና ብዙ ተመልካቾች አሉ። ለምሳሌ እኛም የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየመጣ ነው ይሉሃልና በአጠቃላይ በደምብ ሳስበው ነው እየወረደ ነው የሚሉት። ግን አሁንም ሲኒማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቲዩብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ እዛም ላይ። ግን ያው ከስንዴው ጋር እንክርዳዱም አለና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን።
ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና እሴት ታማኝ መሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል።
ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲያም ወይም የጥበብ መንገድ ኃይልና አቅም በመደመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ ለመጠንቀቅ ይሞክራል። እያንዳንዱ ደራሲ ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል። አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆሞ ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው።
እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ ድራማ ላይ በድርሰት ከተሳተፉ እንደሆነች ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማህበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩት እናገራለች።
እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት፣ ከማህበረሰቡ መቅደም፣ አርቆ ማየት፣ ማስተዋል የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የ13 ዓመት የ12 ዓመት እና ምናልባት እንዳልኩ የ13 የ14 ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። ለወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም፣ በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን፣ ያየናቸውን ፊልሞች ግን አንረሳም፣ ያነበብናቸውን መጽሐፍት አንረሳም። ስነ ልቦናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦናቸው በሚያዩት ነገር ነው የሚሰሙት፣ በሚያዩት ነገር ነው የሚቀረጸው። እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑ ኮንቴንቶች ልጆቹንም የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድሎም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔም የልጆች እናት ነኝ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስለአነሳው ደስ ያለኝ።
በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሐሰተኛና ጸያፊ ፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በተለዩ ለሙያዊ ስነ ምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየለ ያመለክታል።
እንደ አንድ ማህበረሰብ አካል ሆኜ ሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው። ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል ተመልካችን የመምረጥ አካል ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅ የሆኑ ሰዎች ያዩታል እንዲሁ ጊዜ ለማሳለፊያ ሰዎችን ከፍተ ያዩታል እና በዛ ውስጥ በጣም ሰፊ ነው የሚሆነው ድዳሜጁ። ግን እኛም ሀገር ብቻ አይደለም ያው እንደምታውቀው በዓለም አቀፍ ደረጃ ይህ ነገር ከባድ ፈተና ነው የሆነው። ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በኮጎኖች እንዳሉ ደግሞ በጣም ከባድ የሆኑ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል። እና ሰፊ ነው፣ ምንም ጥርጥር የለውም። አደገኛም ነው፣ ሰፊ ነው የሚመጣው ችግር።
የፊልም ድርሰት አዘጋጇ ቢዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሳው ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመፈግ ድርጅቶች እንዳይበረታቱ ማድረግ እንደሚቻል ያመለከተችው ቤዛም ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ አስገነዝባለች።
የሀሳብ ነጻነት እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደ ማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቀቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው። አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል። በተለይ ወደዚህ ወደ ኮንቴንቱ ዓለም ለገቡት ለወጣቶቹ ማለት ነው። እዚህ ቲክቶክ ላይ ዩቱብ ላይ ያጫጭ ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችን ወይም ኮንቴንት ሰሪዎችን ማበረታታት ይችላል። እንዲሁም እንዳልኩ ቅድም ከከርዳዱ መለየት የሚችለው ተመልካች ነው። ስንዴው እየበዛ ሲመጣ ከርዳዱ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው ስንዴውም ከርዳዱም እኩል እይታ ያገኘ እንደውም መስለመ ነገር ከርዳዱ ነው የበለጠ እይታ የሚያገኝ። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች አላቸው። ይሄ ትንሽ ውዝግብ የሚያስነሱ ከመስመር ወጣ ያሉት ነገሮች ናቸው እንደኔ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም ከማህበረሰብ ስቴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው።
የፊልም አዘጋጁ ሄኖክ አይለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያርቁ ብዙ አመከናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንታሪ ሃያሲያን መብራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል።
በኢትዮጵያ ፊልም ውስጥ ተጋግመን እንደምንናገረው ሃያሲ ቦታ ላይ ማንንም የለም ወይንም ኦልሞስት ማንንም የለም ነው የምንለው። ይሄ ነገር በመቁጠሩ ምክንያት ሐሳቡን የሚያስታጣ አንዳንዴ ሳንግባባ ስንሰር የሚያስታርቅ የለምና ተመልካችና ደራሲ ወይንም አምራቹ ነው ያለው። ደራሲና ተደራሲ ብቻ ነው ያለውና አያሲ የመቁጠሉ ነገር ይመስለኛልና መስዩ የሚሻለው እንደዚህ አይነት ነገሮች ከተፈጸሙ በኋላ አጥቂ ከማድረግ ይልቅ ቀድሞ መከራከር ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ 5 ሊሆን ይችላል ወይንም በሩብ አመት አንድ ጊዜ ጠቅለል ያደረጉ የሚቃኙት ነገር ያስፈልጋል። ከዛም ተጠበበ ሲሰራ ጥሩ ነበር ግን እንደው በአመት 4 ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ጊዜ ማስጠር አጀንዳ ማድረግ ያስፈልጋል። አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራና የምንነጋገረው። ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ። እና ችግሩ አለ ግን ችግሩ እንዴት ይቀረፋል የሚለው በቃ ከስር ከመሰረቱ ይህንን ነገር እየተከታተለ የሚሰራ እንዳልኩ የሃያሲው ወገን ጎሎዛል ብዬ ነው የማስበው።
እንደ ኢትዮጵያና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት ተጽዕኖዎችን በመግራት ረገድ መንግስት ሙያዊ ነጻነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀም የሚያደርጉትን እንዲቆጣጠርም ባለሙያዎች ጠይቀዋል። ለአሜሪካ ድምጽ አስማማየ ነው ዋሽንግተን ዲሲ።
አስከትለን የምናልፈው ወደ ዩናይትድ ስቴትስ ፕሬዝዳንታዊ የምርጫ ፉክክር ነው። ፉክክሩ ተጠናክሮ ሲቀጥል እጩዎቹ የተወሰኑ የህብረተሰብ ክፍሎችን ለመናጠቅ ጥረት እያደረጉ ይገኛሉ። በታሪክ አይን ተመሳሳይ የፖለቲካ አላማና ፍላጎት ያላቸው ጥቁር መራጮችን የያዘው ቡድን ድምጻቸውን የሚሰጡት ለዲሞክራቲክ ፓርቲ ነው። ይሁንና የአሜሪካ ድምጽ ዘጋቢ ካሮላይን ፐርሲቲ ያደረሰችን ዘገባ በዚህ አመት ምርጫ የባይደን ዘመቻ ጭንቀት እንደገባው አመልክቷል። መንግሽ ቆየ ዘገባውን ወደ አማርኛ መልሷልች።
Joe Biden is getting the job done for people just like me.
መራጮች በዚህ አመት በብዛት ከሚያወጡ ማስታወቂያዎች መካከል በቀለም ላይ ያነጣጠረው ይገኝበታል። 14 ሚሊዮን ዶላር ወጪ ተደረገበት የሚዲያ ጥቅል በግንቦት ወር ይፋ ተደርጎ የነበረ ሲሆን አሁን ደግሞ በታሪክ ጥቁር ተማሪዎችን በማብቃት የሚታወቁ ኮሌጆችንና ዩኒቨርሲቲዎችን ኢላማ ያደረገ 16 ቢሊዮን ዶላር ይፋ ተደርጓል። የባይደን አስተዳደር ከፍተኛ አማካሪ ስቲቭ ቤንጃሚን ውሳኔው ከዚህ በፊት ያልታየ መሆኑን ገልጸዋል።
Unprecedented, a record amount.
ከዚህ በፊት ታይቶ የማይታወቅ ነው። ከዚህ በፊት ያልተመዘገበ የገንዘብ መጠን ነው።
ያሳለፍነው አርብ የአፍሪካ አሜሪካውያን ታሪክ ሙዚየም የትምህርት ድል የተረጋገጠበትን የሲቪል መብቶች ድል 70ኛ ዓመት ባከበረበት ወቅት ፕሬዝዳንት ጆ ባይደን ባደረጉት ንግግር ስለ እኩልነት ተናግረዋል።
My predecessor and extreme MAGA friends are now going after diversity, equity and inclusion all across America.
ከኔ ቀደም ብለው የነበሩት ፕሬዝዳንትና ጽንፈኛ ጓደኞቻቸው በመላው አሜሪካ ብዝሃነትን፣ እኩልነትና አካታችነት ላይ ነው የተነሱት። ለሁሉም ሳይሆን ለአንዳንዶች ብቻ የሚሆን ሀገር ነው የሚፈልጉት።
እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ጥቁር መራጮች ባይደን የቀድሞውን ፕሬዝዳንት ዶናልድ ትራምፕ እንዲያሸንፉ በከፍተኛ ሁኔታ አግዘዋቸዋል። አሁንም ይደግፋቸዋል። በቅርብ ጊዜ የተደረጉ የዳሰሳ ጥናቶች ግን 20 ከመቶ የሚሆኑ ወጣት ጥቁር መራጮች ትራምፕን እንደሚመርጡ አሳይተዋል። ከነዚህ መካከል የካፌ ባለቤት የሆነችው ሻና ግሬይ ትገኝበታለች።
The Democratic Party has not only taken the black vote for granted, they have disrespected the black vote.
የዲሞክራቲክ ፓርቲ አባላት የጥቁር መራጮችን ድምጽ የሚያጡ አልመሰላቸውም ብቻ ሳይሆን ክብርም አልሰጡትም።
ትራምፕ በበኩላቸው በተለይ በሕግ አኳያ የገጠሟቸውን ችግሮች በተደጋጋሚ በመጥቀስ ከጥቁር መራጮች ጋር ለመገናኘትና ለመወያየት ጥረት እያደረጉ ነው።
And then I got indicted a second time and a third time and a fourth time. And a lot of people said that's why the black people like
ለሁለተኛ ጊዜ ለሶስተኛ ጊዜና ለአራተኛ ጊዜ ተከስሻለሁ እና ብዙ ሰዎች ጥቁሮች የሚወዱኝ ለዚህ እንደሆነ ይነግሩኛል ምክንያቱም እነሱ በጣም ተጎድተዋል አድሎም ተደርጎባቸዋል ሁላችሁም ፖሊስ ያነሳኝን ፎቶግራፍ ተመልክታችሁታል ማን የበለጠ እንደሰረደው ታውቃላችሁ ጥቁሩ ህዝብ የማይታመን ነው
የቀድሞ ፕሬዝዳንት እንደ ዩናይትድ ስቴትስ ሴናተርና የቀድሞ ፕሬዝዳንት ተፎካካሪ የነበሩት ቲም ስካት የመሳሰሉ የቀድሞ ተቀናቃኞቻቸውን ወደ ዘመቻ ቡድናቸው እንዲቀላቀሉ አድርገዋል።
We have a chance to only keep our money. We want to raise our kids.
ገንዘባችንን ለራሳችን የማቆየት ብቻ ሳይሆን ልጆቻችንን የማሳደግ እድል የሚኖርና
የትራምፕ ዘመቻ ለአሜሪካ ድምጽ እንደተናገረው ጥቁርና ሂስፓኒክ መራጮች ልክ እንደ ሌሎች አሜሪካውያን በፕሬዝዳንት ትራምፕ ዘመን ከነበሩበትም እጅግ በጣም የከፋ ሁኔታ ውስጥ ይገኛሉ። እያንዳንዱ የዳሰሳ ጥናትም ይህንን እውነት ነው የሚያንጸባርቀው ብሏል። በሃዋርድ ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን የሆኑት ዳና ዊሊያምስ ግን በዚህ አይስማሙም።
I think that credible polls still have a polling problem when it comes to black voters. Knowing what questions to ask and where to go.
ተአማኒነት ያላቸው ጥናቶች ሳይቀሩ ጥቁር መራጮችን በሚመለከት የሚሰሯቸው ዳሰሳዎች ችግር አለባቸው። ጥናቱ የሚሰራበት ቦታና የሚጠይቁት ጥያቄዎች ትልቅ ልዩነት ያመጣል። ወደ ጥቁሮች ቤተክርስቲያን ወይም ዩኒቨርሲቲ ከሄድክ የተለየ ምላሽ ታገኛለህ።
በመጪው እሁድ ባይደን የሲቪል መብቶች ትግል መሪ የነበሩት ማርቲን ሉተር ኪንግ ጁኒየር ከተመረቁበት የአትላንታው ሞርሃውስ ኮሌጅ ተገኝተው ንግግር በማድረግ ዘመቻቸውን ይቀጥላሉ። ነገር ግን በዚህ ሳምንት የሚካሄዱት ዝግጅቶች ብቻ የጥቁሮችን ድምጽ መልሶ ለማግኘት በቂ ነው ወይ ለሚለው ጥያቄ ከስድስት ወራት ያነሰ ጊዜ የቀረው ምርጫ ምላሽ ይኖረዋል። በካሮሊን ፔሮሲቲ ለቀረበው ዘገባ ስመኝሽ የቆየ Washington, D.C.
የጋቢና ቪኦኤ መሰናዶው ይቀጥላል። የምሽቱ የመጨረሻው ዘገባችን ላይ ደርሰናል። ጤና ላይ ነው የሚያተኩረው። የጣፊያ ካንሰር ህመም በእጅጉ ከሚያሳስቡት የካንሰር አይነቶች አንዱ ነው። ህመሙ መኖሩን ፈጥኖ ማወቅ አዳጋች በመሆኑ በአመዛኙ የሚደረስበትም ስር ከሰደደ በኋላ ነው። ለጣፊያ ካንሰር መጋለጣቸው ፈጥኖ የታወቀላቸው ህሙማን በህክምና ጨርሰው የመፈወስ እድላቸው 10 ከመቶ ብቻ ነው። ያ ጊዜ አልፎ ዘግይቶ በሚደረስበት ወቅት ግን በህይወት ለመቆየት የሚቻልበት አማካኝ ሜከሶስ እስከሶስት አመት ተኩል መሆኑን የጥናት ውጤቶች ያሳያሉ። እንዲላለው ብርቱ ህመም መፈወስ አዲስ ተስፋ በፈነጠቀ የህክምና አይነት ላይ ነው የሚሆነው። እንግዲህ ሞያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪው ዶክተር አሌክሳ ካሉናቸው አሉላ ከበደ አነጋግሯቸዋል።
እጅግ በከፋ ገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋምና ባዮንቴክ የተባለ የህክምና ምርምር ኩባንያ ትብብር የተሰራው የህክምና ክትባት ታላቅ ተስፋ አሳድሯል። ክትባት ሲባል በአመዛኙ የመከላከያ ክትባት ነው የምናውቀው። ይሄ ግን ለማከም የሚውል ነው። በቅድሚያ ከሁሉ የከፋ ስለሚባለው ስለዚህ የካንሰር በሽታ ጠቅላላ ምንነት በሚያስረዱን ብንደረደር
ወዳችንና በጀርባ ተሰራ አጥንታችን የሚባለው ስፓይናችን ሁለቱ መሃል የሚገኝ የሰውነት ክፍል አካል ነው። በስፋቱ ወደ 15 ሴንቲሜትር ኪሩብ የሚባለው ፍራፍሬ ይዘር አለ። የሱን አይነት ቅርጽ ያለው ቀጠን ያለ የሰውነታችን ክፍል ነው። ሁለት ስራ ነው ያለው። አንደኛው ስራው የምንመገባቸውን ምግቦች እየሰባበረ ለሰውነታችን የምንፈልገው ቦታ እንዲደርሱ የሚያደርግ ኢንዛይሞች ማለት ነው። እነሱን ማምረት ነው አንደኛው ስራው። ሁለተኛው ስራው ደግሞ ሆርሞኖች አሉ። በሰውነታችን ደግሞ ውስጥ የተላለፈው የስኳር መጠን የሚያስተካክሉ ሲበዛ የሚቀንሱ የሚያስተካክሉ ሆርሞኖችን ኢንሱሊንና ግሉካጎን የሚባሉትን እነሱን የሚያመርት የሰውነታችን ክፍል ነው ጣፊያ። ወደ ጣፊያ ካንሰር ስንመጣ በሁለት አይነት መንገድ ይወጣል። አንደኛው ኤግዞክሪን ፓንክሪያስ የሚባለው የፓንክሪያቲክ ካንሰር አይነት ሲሆን፣ ሁለተኛው ደግሞ ኤንዶክሪን ይሉታል። ኤግዞክሪን እና ኤንዶክሪን እንግዲህ ቅድም እንደተጠቀሱት ሁለት አይነት ስራዎች አሉት ጣፊያችን። አንደኛው የምንጠቀመው ምግቦች እንዳይፈጩ ይሰባብሩታል። ያን የሚሰባብረው ክፍል የሚያመርተው ኤግዞክሪን ፓንክሪያስ ሴል ይባላል። ሁለተኛው ስራ ደግሞ እነዚህ ሆርሞኖች ኢንሱሊን እና ግሉካጎን የሚባሉት በሰውነታችን ላይ ለውስጥ ያሉት የስኳር መጠን የሚቆጣጠሩትን ሆርሞኖች ደግሞ ፕሮዲስ የሚያደርገው ሴል ከጣፊያችን ውስጥ ኢንዶክሪን ፓንክሪያስ ሴል ይባላል። እንግዲህ የጣፊያ ካንሰር ስንል 95% የጣፊያ ካንሰር ከየት ይመጣል? ጥናቱ እንደሚያሳየው ከኤግዞክሪን እነዚህ የሚመግባቸው ምግቦች የሚያብላላው ያን የሚያመርተው ክፍል ነው። ብዙ ጊዜ የፓንክሪያስ ካንሰር 95% የሚታየው እዛ ቦታ ላይ ነው። ቀሪው 5% ደግሞ እነዚህ ኢንሱሊን እና ግሉካጎል የሚባሉትን ደማችንን ስኳር የሚያስተካክሉት ላይ ይታያል ማለት ነው። እንግዲህ ቁጥሮችን ብናይ አሜሪካ ውስጥ ካለው ዳታ እንደምንረዳው ፓንክሪያስ ካንሰር እንዴት ነው ሊይዘን የሚችለው ብለን ስናጠራ ላይፍ ታይም በህይወታችን ላይፍ ታይም ስንል ተወልዶ እስኪሞት ድረስ ባለው ማለት ነው። ከ56 ወንዶች አንዱ ወንድ የጣፊያ ካንሰር ያጋጥመዋል ይላል። ከ60 ሴቶች አንዷ ሴት በህይወት ዘመኗ የጣፊያ ካንሰር ያጋጥማቸዋል ማለት ነው። ምንድን ነው ይህን የጣፊያ ካንሰር የሚያመጣው ብለን ደግሞ ስናሳ በአንደኛ ደረጃ የሚነገረው ማጨስ ነው። ሁለተኛው ደግሞ የሰውነታችን ክብደት መጨመር፣ ኤክሴሲቭ ቦዲ ዌይት መጠጥ መጨመር። ሌላው ደግሞ ስኳር በሽታ ወይም ክሮኒክ ፓንክሪያታይተስ የሚባል ደግሞ የጣፊያ ቁጣ ልበለው እንደሱ አይነት ነገር ያለባቸው ያመጣሉ ማለት ነው። ሌላው ደግሞ የዘር ሐረግ በቤተሰባችን በጣፊያ ካንሰር የተጎዳ ሰው ካለ፣ ሌላው ደግሞ እንደዚሁ በዘር ሐረግ ሆኖ አንዳንድ ምልክቶችን የሚያሳዩ ከሆነ ኤምኢ1 የሚባል ሲንድሮም አለ፣ ነን ፖሊፕሲስ ኮለን ካንሰር፣ በዘር ሐረግ የኮለን ካንሰር ያለባቸው ሰዎች የጣፊያ ካንሰር ሊታይባቸው ይችላል ማለት ነው። ሌሎችም አሉ። እነዚህ እንዲያው ለምሳሌ ያህል ነው ያሉ ካለን ሰዓት አንጻር።
መልካም፣ በርከት ያሉ ጭብጦችን ነው ያነሱት ዶክተር አሌክስ። እስኪ አሁን ደግሞ ስለዚህ ከፍ ያለ ተስፋ ስለተጣለበት በሰው ሰራሽ ልህቀት ቴክኖሎጂ ወይም በኤአይ የሚታገዝ የክትባት ሕክምና ምንነት ቢያስረዱን። ከዚህ ቀደም ለጣፊያ ካንሰርም ሆነ ለሌሎች የካንሰር አይነቶች ከሚሰጡት የሕክምና አማራጮችስ በምንድን ነው የሚለየው?
ጥሩ። እንግዲህ የጣፊያ ካንሰር ያሉት ምልክቶች ከሌሎች በሽታ ምልክቶች ጋር የተመሳሳይ ስለሆኑ በቀላሉ በቶሎ ለማግኘት እንዳልኩ በጣም ያስቸግራል እና በሽታው ሲገኝ በጣም ቆይቶ አስቸጋሪ ደረጃ ላይ ደርሶ ነው። ብዙ አጥናቶች የተደረጉ ነው የጣፊያ ካንሰርን ለማዳን። ከነዛ ውስጥ ኢሚኖቴራፒ የሚባሉ ያንድን ሰው ኢሚኒቲ ማለት የሰውነት በሽታን የመዋጋት አቅም ወይም የሰውነትን ወታደሮች ኢሚዩን ቼክፖይንት የሚባሉ አሉ፣ ወታደሮች አሉ ሰውነታችን ብለን ብናስብ እነሱ ማጠናከር፣ እዛ ላይ እየሰራ ያለ ጥናት አለ። ሌላው ደግሞ እንዳልከው አሁን ያነሳኸው አዲሱ ቫክሲን ሲባል የምናውቀው ምንድን ነው? ለምሳሌ አሁን የፍሉ ቫክሲን ሲባል ጉንፋን እንዳይዘን መከላከል ፕሪቨንቲቭ፣ እሱን ነው በስፋት የምናውቀው። አሁን ግን የመጣው ትራያል ላይ ነው። አሁንም ገበያ ለመብቃት ገና ይቀረዋል። በጣም ግን ፕሮሚሲንግ ነገሮች አሉት። በጣም ጥሩ ውጤቶች እያሳየ ነው። የመጣው ምንድን ነው? ያ ቫክሲን ትሪት የሚያክል ነው። ይሄኛው ማከም ትልቁ። ሌላው ደግሞ ጥሩ ነገር ይዞ የመጣው ይሄ ካንሰር ቫክሲን ተጓዳኝ የሚባሉ ችግሮችን ሳይድ ኢፌክት፣ በጣም ሊሚትድ የሆነ ሳይድ ኢፌክት ነው ያለው ከሌሎች መድኃኒቶች እናነጻጽረው። እንግዲህ ካንሰር ሲባል የመጀመሪያው ቶሎ ከተገኘ ካንሰሩ በቀዶ ሕክምና እንዲወጣ ማድረግ ነው። በቀዶ ሕክምና የማይወጣ ከሆነ ደግሞ ወደ ኪሞቴራፒ፣ ወደ መድኃኒቶች ይሄዳሉ። እነዛ መድኃኒቶች የምታደርጉት በየመድኃኒቶቹ ይለያያል። ግን ኪሞቴራፒ ሲባል ትልቁ ችግሩ ምንድን ነው? ሳይድ ኢፌክት ነው። መድኃኒቱን በመውሰድ የሚመጡ ተጓዳኝ ችግሮች ሳይድ ኢፌክቶቹ ናቸው የሚያስቸግሩት። ለምሳሌ የፀጉር መነቀም፣ የማያቋርጥ ትውከት፣ ክብደት መቀነስ፣ ሌሎች አይነት አይኖችን ያሳያል። እነዚህ መድኃኒቶችን በመውሰድ የሚመጡ ችግሮች አሉ፣ እነሱን ይቀንሳል ነው ይሄ ትልቁ ስራው የካንሰር ቫክሲኑ። እና በጣም ፕሮሚሲንግ ነው፣ በጣም ደስ ይላል።
ትልቅ ተስፋ አሳድሯል። ይልቁንም ደግሞ እጅግ የከፋ ገዳይ መሆኑ የሚታወቅ ለበሽታው ሲጋለጡ ተስፋ የሚያመናምን ከመሆኑ አንጻር ያሳደረው ስሜት ግልጽ ይመስላል። ቀደም ብለን እንዳነሳ ነው ይህ ታላቅ ተስፋ የሰጠ ሕክምና በሰው ሰራሽ ልህቀት ወይም በኤአይ የሚታገዝ መሆኑ ተመልክቷል። በአንጻሩ ኤአይ ወይም የሰው ሰራሽ ልህቀት በሕክምናው ዘርፍ በመድኃኒቶች እየተፈጠሩ ያሉ አዳዲስ መሳሪያዎች እና የሕክምና ተፈጥሮ ያላቸው ሌሎች ቅመሞችን ጨምሮ ትልቅ ተስፋ ሰጥቷል በጠቅላላው በተለያዩ ዘርፎች። በሌላ በኩል የእርሶ መስሪያ ቤት መድኃኒቶች ወይም ሕክምና መገልገያዎች የተሰርተው ጥቅም ላይ ከመዋላቸው በፊት ብቃታቸውንና መድኃኒቶችም ከሆኑ ፍቱንነታቸውን በምርመራ አረጋግጦ ፈቃድ የሚሰጥ መንግስታዊ አካል እንደመሆኑ ምንድነው ያያያችሁ ያላችሁ? ይሄ ተስፋ ያሰጠ ሁኔታ በግጥ ምን ያህል ተጨባጭነት አለው? ብዙዎች ዘንድ በጣም በተነቃቃ ስሜት እንዲጠበቅ ያደረገ ይመስላል።
እውነት ነው አብላ በደንብ ጥሩ ሁኔታ ተገለጸውና እንግዲህ የአርቲፊሻል ኢንተለጀንስ ምንድነው የሚያደርገው? መጀመሪያ ያው እንግዲህ በህክምናው አሁን ያሉት ነገሮች ስናይ በጣም ብዙ ዳታ አለ። ያ ዳታ በሆስፒታሎች ይገኛል፣ በሪሰርች መስሪያ ቤቶች ይገኛል፣ ኢቨን በሽተኛው ውስጥ ይገኛል። ያ ብዙ ዳታ አለ እና ይሄ አርቲፊሻል ኢንተለጀንስ ወይም ኤአይ ምንድነው የሚያደርገው? እነዛን ዳታዎች ይወስድና አብላልቶ እንግዲህ ትልቁ አድቫንቴጁ ሰው ብዙ ጊዜ የሚወስድበትን ዳታ ወስደህ አንበበህ ተረድተህ ውሳኔ ለመስጠት የሚወስድብህን ጊዜ በጣም በፍጥነት የሚያደርግ እንግዲህ ኮምፒውት ማድረግ የሚችል ትልቅ ዳታም በፍጥነት አብሰልስለው ውጤት የሚሰጥ እንደማለት። ሶ እየተሰራ ያለው አሁን እንግዲህ መስሪያ ቤታችንም የሚገቡ አፕሊኬሽኖች ብዙዎቹ ይህን እየተጠቀሙ እንዳሉ የሚያሳይ ነው። እንግዲህ ኤአይ ምን ምን ላይ ይሰራል ብለን ስናስብ ቶሎ በሽታውን ከመለየት አንጻር፣ በሽታውን ለመለየት መጀመሪያ የሚደረጉ ነገሮች አሉ። የደም ጥናት ሊካሄድ ይችላል። ሲቲ ስካን ሊነሳ ይችላል። ኤምአርአይ ሊነሳ ይችላል አንድ ሰው። ሌላ ደግሞ ላፓሮስካፒ ሊደረግለት ይችላል። ባዮፕሲ ደግሞ ሴሎችን ቆርጦ ማውጣት ሰው ካንሰር አለበት ብሎ ሲጠረጠር እነዛ በባዮፕሲ ተቆርጠው የሚወጡ ሴሎች አሉ። እነሱ በማይክሮስኮፕ ጥናት ተደርጎባቸው ካንሰር አለው የሌለው የሚለው እነዚህ በጣም ቫስት የሆነ ዳታ አለ። ያን ዳታ በጣም ብዙ ነው፣ የሰው ልጅ ብዙ ጊዜ ወስድበታል። ከዛ ላይ ደግሞ ኤረር ይፈጠራል። እነዚህን ነገሮች አቮይድ ለማድረግ ነው እንግዲህ ኤአይ የምንጠቀመው ማለት ነው። ዳታዎች ትመግበዋለህ፣ አናላይዝ አድርጎ አስቦ አውርዶ አውጥቶ ካሉት ኢንፎርሜሽኖች ወስዶ ውጤት ይሰጥናል። ይህን እየተጠቀመዋሉ ራሱን የቻለ ደግሞ ፈተና አለው። እንዳልኩ በጣም በፍጥነት ነገሮችን ቢሰጠንም እነዛ ፈተናዎች ማወቅም ትልቅ ጠቀሜታ አለው ማለት ነው። እንግዲህ ይህም ጥናት ከሚያካሂዱ ሰዎች ጋር፣ በሂሳብ እውቀት ካላቸው ጋር፣ በኮምፒውተር እውቀት ያላቸው ሰዎች፣ የሁሉም ሰው ውጤት የሆነ ስራ አብረን ሰርተን የምናስተካክለው ነገር ነው እንጂ አንድ ሰው ብቻ ወይም ኮምፒውተር እውቀት ያለ ሰው ብቻ ሊያስተካክለው የሚችለው አይደለም። ዶክተር ስለሆነ ዶክተሩ ብቻ ሊያስተካክለው የሚችለው ነገር አይደለም። ስለዚህ በጥናቱ ዙሪያ ያሉ ሰዎች ተባብረው የሚሰሩትና የሚያስተካክሉት ነገር ይሆናል ማለት ነው።
መልካም። በርካታ ጉዳዮችን የተመለከቱ ዶክተር አሌክስ አካሉ የዩናይት ስቴትስ ብሔራዊ ምግብና መድኃኒቶች ቁጥጥር አስተዳደር የካንሰር ምርምር ባለሙያ ለዛሬ ለጊዜው አመሰግናለሁ።
የሚቀርብላችሁ የጋቢና ቤ መሰናዶ ተጠናቀቀ። አብራችሁን ስላመሻችሁ እናመሰግናለን። ንጉሱ ታምሬ ስርጭቱን በማቀናበር፣ እኔ ኤደን ገረመው ዝግጅቱን በመምራት አብረናችሁ ነበርን። ከመላው የአሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ጤና ይስጥልን።